ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ግንቦት 16 2015 ዓመተ ምህረት ስርጭታችን ጀመረ። ቅዱስ ሲኖዶስ ከትግራይ ክልል አህጉረ ስብከት ጋር መዋቅራዊ አንድነትን የመመለስ ጥረቱ እንደሚቀጥል አስታውቋል። ዝርዝሩ ቆየት ብሎ በምሽቱ ይደመጣል። በሌላ ዘገባ ደግሞ የሕዝብ እንባ ጠባቂ ተቋም በሸገር ከተማ ሕገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያያዙ 100,000 ቤትታዎች እንደቀረቡለት ሲናገር፣ የሸገር ከተማ አስተዳደር ደግሞ ይህን ያህል ቅሬታ እንዳልቀረበለት ገልጿል።
እንግዲህ 100,000 ቅሬታዎች ከተባሉ ከከተማ አስተዳደሩ ጋር ቀርቦ መወያየት፣ መመካከር፣ ሂደቱን ማጥራት የተቋሙ ኃላፊነትም ግዴታም ይመስለኛል። እነኚህ ነገሮች ሳይደረጉ ከከተማ አስተዳደሩ ጋር ሳይመካከር ሳይጣራ የተደረጉ ሂደቶች ናቸው።
የሰማችኋቸው የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔን ነው። የሕዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ ተወካይ መልስንም አካተናል።
እና እኔ ወደ መድረክ ስለምገባ ስብሰባ ስላለብኝ ብሎ ከመሬት ማናጅመንት አስተዳደር ወይንም ኃላፊ ምክትልና ዋናው ጋር አገናኝተው የእኛም መርማሪዎች ሰፊ ውይይት አድርገው እንደተመለሱ፣ ማፍረሱ የህግ የበላይነትን ለማስከበር ነው ይሄድንበት ያለ ነው ብሎ የእኔ መርማሪዎች ወይንም ባለሙያዎች ሪፖርቱን አቀርበውልኛል። ይህን ያክል ነው ማቀርብ።
የሕዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ ተወካይ የሆኑትን አቶ ተሾመ ያሚን የሰማችኋቸው። ዘለግ ያለው ዘገባ በምሽቱ ይደመጣል። ሌሎች ዘገባዎችም ለምሽቱ ተሰናድተዋል። ጤና ይስጥልኝ፣ እንደምንውላችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውናሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዋና አዘጋጃችን ጽዮን ግርማ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። እንግዲህ ወልዴ ይቀጥላል።
በድጋሜ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። ለምሽቱ ከያዝነው ዜና ዋና ዋናዎቹ፣ በሱዳን ዛሬም ውጊያ መቀጠሉ፣ በአፍሪካ ቀንድ ለሚታየው የአየር ንብረትና የምግብ ቀውስ የሚውል $7 ቢሊዮን እንደሚያስፈልግ መጠየቁ፣ እንዲሁም በኢትዮጵያ የእርዳታ እህል ስርቆትን ለመከላከል የዓለም ምግብ ፕሮግራም አዲስ አሰራር መቀየሱ የሚሉት ይገኝበታል። ወደ ዝርዝሩ እናልፋለን። የኤርትራው ፕሬዚደንት ኢሳያስ አፈወርቂ የዋሽንግተን ዲሲ ቡድን ሲሉ በጠሩት አካል ላይ ክስ አሰሙ። ፕሬዚደንቱ ይህን ወቀሳ ያሰሙት ዛሬ በአገራቸው በተከበረው 32ኛ ዓመት የነጻነት በዓል ላይ ነው። ቆንጂት ታዬ አጠር ያለ ዘገባ አላት።
ዛሬ በአስመራ ስቴዲየም በተካሄደውና በቀጥታ የቴሌቪዥን ስርጭት በተላለፈው ኤርትራ ከኢትዮጵያ የተለየችበትና በየዓመቱ በምታከብረው የነጻነት ክብረ በዓል ላይ ፕሬዚደንት ኢሳያስ አፈወርቂ ባሰሙት ንግግር የዘንድሮ የኤርትራ የነጻነት በዓል ለነጻነት የተካሄደው ትግልና የተገኘው ድል እንዲሁም የኋለኛው ተጋድሎ ውጤት ደምቆ በታየበት ወቅት የሚዘከር ነው ብለዋል። የዩናይትድ ስቴትስ አስተዳደር በኤርትራና በሌሎች ሀገሮች ላይ የያዘው ወይም ያካሂዳል ያሉት ፖሊሲ ለትውልድ የዘለቀ ጸበኝነትን አትርፈዋል ሲሉም ከሰዋል። የዋሽንግተን ቡድን ሲሉ የጠሯቸውን ወገኖችም ሀገራቸው ከኢትዮጵያ ጋር ጥላቻ ውስጥ እንድትገባ ሰርተዋል ሲሉ ወንጅለው ወደፊትም ይቀጥላሉ ሲሉ ስጋታቸውን ገልጸዋል። እነርሱን ለመመከትም አዲስ የትግል ብልሃት ይጠይቃል ብለዋል። ፕሬዚደንቱ በዋነኝነት የዋሽንግተን ቡድን በማለት በጠሩት የዩናይትድ ስቴትስ አስተዳደር ላይ ባነጣጠረው ንግግራቸው የአሜሪካ ፖሊሲ ምንጊዜም ሌሎችን ለመጫን የሚሞክር ነው ብለው፣ አሁን ግን ሩሲያና ቻይና በዓለም መድረክ ላይ ባላቸው ስፍራ የተነሳ የኃይል ሚዛኑ እየተቀያየረ ነው የሚል አቋም አንጸባርቀዋል። ቀጣናዊ ጉዳዮችን በሚመለከት ኤርትራ አንድነትን የሚያስቀድም መንገድ ይዛ እንደምትቀጥል ያመላከቱ ሲሆን፣ አገራዊ ጉዳዮችን በተመለከተ ህዝባዊ ዘመቻዎችና ተነሳሽነት እንደሚጠናከር ገልጸዋል። በየትኞቹ ዘርፎች ዘመቻው እንደሚካሄድ ግን በዝርዝር አላወሱም።
በትግራይ የእርዳታ እህል ተሰርቆ ለገበያ በመቅረቡ ምክንያት ባለፈው ወር የምግብ እርዳታውን ያቋረጠው የዓለም ምግብ ፕሮግራም ወደፊት ተመሳሳይ ችግር እንዳይከሰት አዲስ አሰራር መቀየሱን ትናንት ባወጣው መግለጫ አስታውቋል። የምግብ ዋስትናና ፍላጎት ወቅታዊ ዳሰሳ፣ የተጠቃሚዎችን ዝርዝርና መታወቂያ በሚገባ መሰነድ፣ ምግቡ ከመጋዘን ወደ ተጠቃሚዎች በሚጓዝበት ጊዜ ቁጥጥር ማድረግ፣ እርዳታው ላልታሰበለት ጉዳይ ሲውል ደግሞ ወዲያውኑ ሪፖርት የሚደረግበት፣ እንዲሁም ግልጽነት የሚኖርበት አሰራር የሚሉት የምግብ ፕሮግራሙ ወደፊት የሚከተላቸው የአሰራር ዘዴዎች ውስጥ ተጠቃሽ መሆናቸውን መግለጫው አስታውቋል። የዓለም ምግብ ፕሮግራም ስርቆትንና እርዳታን ላልታሰበለት ዓላማ መዋልን አይታገስም ሲሉ የፕሮግራሙ ዋና አስፈጻሚ ሲንዲ ማኬይን ተናግረዋል። በኢትዮጵያም ይሁን በየትኛውም ዓለም ከተራቡ ሰዎች ላይ ምግብን መንጠቅ ተቀባይነት የለውም ሲሉ አክለዋል ማኬይን። በጦርነትና በድርቅ በተጎዳችው ኢትዮጵያ በአሁኑ ወቅት 20 ሚሊዮን ሰዎች ሰብአዊ የምግብ እርዳታ እንደሚያስፈልጋቸው የዓለም ምግብ ፕሮግራም መግለጫ አመልክቷል። በሱዳን ዋና ከተማ ካርቱም ያሉ ነዋሪዎች ዛሬ ረቡዕ በከባድ መሳሪያ የታገዘ ውጊያ እንደነበር ተናግረዋል። ከትናንት በስቲያ ሰኞ ማታ መጀመር የነበረበት የሰባት ቀናት የተኩስ አቁም ስምምነት ወዲያውኑ ተጥሶ በሁለት ተቀናቃኝ ጄኔራሎች መካከል የሚደረገው ውጊያ ለአምስተኛ ሳምንት ቀጥሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ ቮልከር ቱርክ በሱዳን ያለው ሁኔታ ልብ የሚሰብር ነው ካሉ በኋላ ሁለቱ ተፋላሚ ጄኔራሎች ጾታዊ ጥቃትን እንዲያስቆሙና የሰዎችን ሕይወት እንዲታደጉ ጥሪ አድርገዋል። ባለፈው ቅዳሜ በጀዳ ሳዑዲ አረቢያ የተደረሰው ስምምነት ከአደራዳሪዎቹ አሜሪካና ሳዑዲ አረቢያ እንዲሁም ከሁለቱ ተዋጊ ኃይሎች ከእያንዳንዳቸው ሦስት ተወካዮች ያሉት የቁጥጥር ቡድን አቋቁሞ ነበር። ሁለቱም ተፋላሚዎች ወገኖች እየደወሉ አንዱ የሌላኛውን እርምጃ እንዳወግዝ በመጠየቅ ላይ ናቸው ብለዋል በሱዳን የተባበሩት መንግስታት ድርጅት ተወካይ ቮልከር ፐርዝ። የተመድ የጸጥታው ምክር ቤት ባለፈው ቅዳሜ የተደረሰውን ተኩስ አቁም ስምምነት ደግፎ ሱዳን በሲቪሎች ወደሚመራ ዲሞክራሲያዊ ሽግግር እንድትመለስ ጠይቋል። በሱዳን ግጭቱ ከመጀመሩ በፊትም 15 ሚሊዮን ሰዎች እርዳታ ያስፈልጋቸው እንደነበርና አሁን ቁጥሩ ወደ 18 ሚሊዮን ማደጉን ተመድ ያስታውቃል። ችግሩን ለመቋቋም 2.6 ቢሊዮን ዶላር እንደሚያስፈልገው ተመድ ባለፈው ሳምንት አስታውቆ ነበር። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። በአፍሪካ ቀንድ እስከ ዛሬ ታይቶ በማይታወቅ መጠነ ሰፊ ረሃብ፣ መፈናቀል፣ የውሃ እጦትና ድህነት ውስጥ የሚገኙ ዕድሜያቸው ከአምስት ዓመት በታች የሆኑ ከሰባት ሚሊዮን በላይ ሕፃናት መኖራቸውን ዓለም አቀፉ የሕፃናት መርጃ ድርጅት ዩኒሴፍ ከትናንት በስቲያ ባወጣው መግለጫ አስታውቋል። ከእነዚህ ውስጥ ከ1.9 ሚሊዮን በላይ ሕፃናት ለከፋ የምግብ እጥረትና ለሞት ሊዳረጉ እንደሚችሉ ዩኒሴፍ አስጠንቅቋል። ደረጀ ደስታ ተጨማሪ አለው።
ዩኒሴፍ በመግለጫው ክልሉ ለሶስት ዓመታት ካስከተለው አስከፊ ድርቅ እያገገመ ቢሆንም በአካባቢው ለሚገኙ ማህበረሰቦች የእንስሳት የሰብልና የኑሮ ውድመት ምክንያት መሆኑን አመልክቷል። የዩኒሴፍ የምስራቅና ደቡብ አፍሪካ አካባቢ ዳይሬክተር መሐመድ ፎል በምስራቅ አፍሪካ ያለው ቀውስ ለሕፃናት ከፍተኛ ጉዳት አስከትሏል ብለዋል። ዳይሬክተሩ አክለውም ባለፉት ሶስት ዓመታት በሚሊየን የሚቆጠሩ ሕፃናትና ቤተሰቦች በሕይወት ለመቆየት ሲሉ ከፍተኛ ውሳኔዎችን በመውሰድ ምግብና ውሃ ፍለጋ ቤታቸውን ለቀው እንዲወጡ መገደዳቸውን ተናግረዋል። ይህም እንደ ምግብ፣ መጠለያ፣ ውሃና ትምህርት ያሉ መሰረታዊ አስፈላጊ ነገሮችን እያሳጣቸው መሆኑን ዳይሬክተሩ ጨምረው ገልጸዋል። እንደ ዩኒሴፍ መግለጫ አሁን የሚታየው ዝናብ መጠነኛ እፎይታን ቢያመጣም ደረቃማው መሬት ውሃውን አስርጎ ማስቀረት ባለመቻሉ የጎርፍ አደጋም አስከትሏል። ይህም ለተጨማሪ መፈናቀል፣ ለበሽታ ተጋላጭነት፣ ለከብቶችና ለሰብል ብክነት ምክንያት መሆኑ ተመልክቷል። በሶማሊያ የጎርፍ መጥለቅለቅ ቤቶችን፣ የእርሻ መሬቶችና መሰረተ ልማቶችን ሲያወድም ወደ 219 ሺህ የሚጠጉ ሰዎችን ከቀያቸው መፈናቀላቸውና 22 ሰዎች ለሞት መዳረጉ ተመልክቷል። ኢትዮጵያም በጎርፍ ሳቢያ ከፍተኛ ውድመትና መፈናቀል ማስተናገዷ ተገልጿል። የጎርፍ አደጋው ቀድሞውንም በድርቅ የተጎዱ ህብረተሰብ ክፍሎችን ተጋላጭነት አጠናክሯል፣ ተደራራቢ ተጽዕኖም ፈጥሯል ሲል መግለጫው አመልክቷል። የኮሌራ ወረርሽኝ ተባብሶ በኢትዮጵያ ውስጥ ከተመዘገቡት ረጅሙ ወረርሽኝ አንዱ መሆኑን በመግለጫው ተገልጿል።
በአፍሪካ ቀንድ ለሚታየው የአየር ንብረትና የምግብ ቀውስ የሚውል 7 ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅት በኒውዮርክ ዛሬ ከተጀመረው የአፍሪካ ቀንድን ለመርዳት የተስፋ ቃል መግቢያ ኮንፈረንስ ቀደም ብሎ ባወጣው መግለጫ ጠይቋል። ረሃብ በቀጠናው ባይታወጅም የዓለም አቀፉ የተራድኦ ድርጅት አይአርሲ እና ተመድ እርዳታው በኬንያ፣ ሶማሊያና ኢትዮጵያ በሚሊዮን የሚቆጠሩና ችግር ላይ የወደቁ ሰዎችን ሊያድን እንደሚችል አስታውቀዋል። ተመድ እንደሚለው በአፍሪካ ቀንድ 21 ሚሊዮን የሚሆኑ ሰዎች የምግብ እርዳታ ያስፈልጋቸዋል። በሶማሊያ የተመጣጠነ ምግብ እጥረት ችግር በእጥፍ ማደጉንና ድርቅ ለአገሪቱ ሕዝብ ሕይወት አስፈላጊ የሆኑትን ከብቶችን ማጥፋቱን መግለጫው አውስቷል። አይአርሲ በበኩሉ ሰው ሰራሽ የአየር ንብረት ለውጥ በአካባቢው ድርቅ የመከሰቱን ዕድል በ100 እጥፍ ጨምረዋል ብሏል። 7 ቢሊዮን ዶላሩ ወደፊት ሊከሰቱ የሚችሉ ቀውሶችን በዘመናዊ ሳይንስ ለመቀልበስ እንዲሁም በቀጠናው ያሉ ሕዝቦች ወደፊት የሚከሰት ድርቅን እንዲቋቋሙ የሚረዳ ነው ተብሏል። በመጨረሻም የቀድሞ የአሜሪካ ፕሬዝደንት ዶናልድ ትራምፕ በእንደ አውሮፓውያን አቆጣጠር 2016 ከተደረገው ምርጫ በፊት የወሲብ ፊልሞች ላይ ለምትተውን አንዲት ሴት የፈጸሙትን ክፍያ ለመደበቅ የንግድ ሰነዶችን አጭበርብረዋል በሚል የቀረበባቸውን ክስ በተመለከተ በፍርድ ቤት የሚካሄደው ክርክር ለመጪው ዓመት መጋቢት ወር ተቀጥሯል። ትራምፕ ትናንት በኒውዮርክ በሚገኘው ፍርድ ቤት የቀረቡት በርቀት በቪዲዮ አማካኝነት ሲሆን የቀድሞ ፕሬዝደንት ማስረጃዎችን ቀድመው ከማውጣት እንዲቆጠቡ ዳኛው አስጠንቅቀዋል። ትራምፕ በማኅበራዊ ሚዲያ ሰዎችን ስለሚያሸማቅቁና ስለሚያጠቁ የዳኛው ትዕዛዝ አስፈላጊ ነው ሲሉ አቃቢያነ ሕግ ተናግረዋል። ትራምፕ የተከሰሱት የወሲብ ፊልም ተዋናይን ዝም ለማሰኘት የከፈሉት ገንዘብ እንዳይታወቅ የንግድ ሰነዶችን አጭበርብረዋል በሚል ነው። ትራምፕ ለቀረበባቸው 34 ተያያዥ የወንጀል ክሶች ጥፋተኛ አይደለውም ብለዋል። የምሽቱ ዜና በዚህ ተጠናቋል። ከቀሪ መሰናዶች ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የግንቦት 16 2015 ዝግጅታችንን ነው ከአሜሪካ ድምፅ እያዳመጣችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። ወደ ዕለቱ አብይ ርዕሰ ዘገባ እናቅና። በትግራይ ክልል ውስጥ ከሚገኙ አህጉረ ስብከት ጋር ተቆራርጦ የነበረው መዋቅራዊ ግንኙነት ለማስቀጠል የተጀመረው ጥረት እንዲቀጥል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ወስኗል። በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳትና የአብያተ ክህናት አመራሮች የመሠረቱት መንበረ ሰላማ ከሳቴ ብርሃን የተባለው ክልላዊ ጠቅላይ ቤተ ክህነት በቅርቡ 10 ኤጲስቆጶሳትን እንደሚሾም በትናንትናው ዕለት ገልጾ ነበረ። ኬኔዲ አባተ የዚህን ዘገባ ዝርዝር ይነግረናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ካለፈው ግንቦት 1 ቀን 2015 ዓ.ም እስከ ግንቦት 16 ቀን 2015 ዓ.ም ሲያካሂድ በቆየው የእርክበ ካህናት ምልዓተ ጉባኤ መደበኛ ስብሰባ ያሳለፋቸውን ውሳኔዎች በተመለከተ ዛሬ ከሰዓት በኋላ በቅዱስ ሲኖዶስ አዳራሽ መግለጫ ሰጥቷል። ከውሳኔዎቹ መካከል በመላው ኢትዮጵያ ዘላቂ ሰላም ለማምጣት በብፁዓን ሊቃነ ጳጳሳት የሚመራ የሰላም ኮሚቴ መሰየም እንደሚገኝበት የቤተ ክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አባ ማትያስ ቀዳማዊ ለብዙሃን መገናኛዎች በንባብ ያቀረቡት መግለጫ ያመለክታል።
ወቅታዊውን ችግር ታሳቢ በማድረግ በመላው ሀገራችን ዘላቂ ሰላም ለማምጣት በብፁዓን ሊቃነ ጳጳሳት የሚመራ በሀገር ውስጥም ሆነ በውጭ ካሉ ተቋማት ጋራ የሚሰራ በሀገሪቱ መንግስትም ሆነ በዓለም አቀፍ ደረጃ ዕውቅና የሚኖረው የሰላም ኮሚቴ ቅዱስ ሲኖዶስ ሰይሟል።
ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጋር ተቋርጦ የቆየውን የትግራይ ክልል አህጉረ ስብከት መንፈሳዊና አስተዳደራዊ አንድነትን ለማስቀጠል የተጀመረው ጥረት እንዲቀጥልም ቅዱስ ሲኖዶስ ወስኗል። የክልሉ አህጉረ ስብከት ብፁዓን ሊቃነ ጳጳሳትና የአህጉረ ስብከቱ ጽህፈት ቤቶች አመራሮች ባለፈው ዓመት ጥር ወር ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት በመነጠል አቋቋም ነው ያሉት መንበረ ሰላማ ካሳቴ ብርሃን ቤተ ክህነት አሁንም በተናጠል ስራውን እንደሚቀጥል ትናንት ማክሰኞ ግንቦት 15 ቀን በመቀሌ በሰጡት መግለጫ አስታውቀው ነበር። በክልሉ የመንበረ ሰላማ ካሳቴ ብርሃን ቤተ ክህነት በቅርቡ የ10 ኤጲስቆጶሳት ሹመት እንዲካሄድ ውሳኔ ስለማሳለፉም በትናንቱ መግለጫ ላይ ተመልክቷል። የሰሜን ምዕራብ ትግራይ ሽረ እንደ ስላሴ ዞን አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በሰጡት ማብራሪያ 5 ኤጲስቆጶሳት ለአገር ውስጥ፣ ሌሎች 5 ኤጲስቆ ቆጶሳት ደግሞ ለውጭ ሀገራት አገልግሎት እንዲሾሙ መወሰኑን ተናግረዋል።
ትግራይ ሊቃነ ጳጳሳት ተጨማሪ ያስፈልጓታል። መንበረ ሰላማ ቤተ ክህነት ትግራይ ከተቋቋመ እንግዲህ ከእሱ ጋር አብሮ የሚሄድ ደግሞ ሊቃነ ጳጳሳት ያስፈልጋሉ ብለን እያሰብን እያጠናን ቆይተናል። ጥናቱ አልቆ ዛሬ እንዲሾሙ ወስነናል። ሊቃነ ጳጳሳት 10 ሊቃነ ጳጳሳት በውጭ 5 ውስጥም 5-10 ሊቃነ ጳጳሳት እንዲሾሙ ወስነናል። የወሰነው ውሳኔ በተግባር እንዲውል ሊቃነ ጳጳሳት እንዴት ነው የሚመረጡት የሚል ሕግ የሚያረቁ ኮሚቴዎችም ጠቁመናል። በቅርብ ጊዜ ስራቸው ይጀምራሉ። ያ ሕግ ለኤጲስቆጶሳት ምርጫ የሚሆን ሕግ ካቀረቡልን በኋላ አይተን አጽድቀን ከዛ በኋላ ወደ ኤጲስቆጶሳት ምርጫ በአጭር ጊዜ እንደምንሄድ ነው የወሰነው።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በበኩሉ ዛሬ በሰጠው መግለጫው ራሱን መንበረ ሰላማ ካሳቴ ብርሃን ብሎ ከሚጠራው ክልላዊ ቤተ ክህነት ለተሰማው የሲመተ ኤጲስቆጶሳት ውሳኔ ቀጥተኛ ምላሽ ባይሰጥም በቅዱስ ሲኖዶስ ተሰይሞ በስራ ላይ የሚገኝ 5 አባላት ያሉት በብፁዓን ሊቃነ ጳጳሳት የሚመራ ልዑክ ከትግራይ ክልል አህጉረ ስብከት ጋር ተቋርጦ የነበረውን ግንኙነት ለማስቀጠል የጀመረውን እንቅስቃሴ እንዲቀጥል መመሪያ መስጠቱን አስታውቋል።
በትግራይ ክልል በሚገኙት አህጉረ ስብከት ተቋርጦ የነበረው መንፈሳዊና አስተዳደራዊ ግንኙነትን በተመለከተ ቀደም ሲል በቅዱስ ሲኖዶስ ተሰይሞ በስራ ላይ የሚገኘው ልዑክ የጀመረውን እንቅስቃሴ እንዲቀጥል የሚመለከታቸው የመንግስት አካላትን በማነጋገር ተልእኮውን እንዲፈጽም ለአተ ጉባኤው መመሪያ ሰጥተዋል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜኑ ጦርነት ምክንያት ከትግራይ ክልል አህጉረ ስብከት ጋር ተቋርጦ የነበረው ግንኙነት እንዲቀጥል በመስራት ላይ መሆኑን ከዚህ ቀደምም መግለጹ ይታወሳል። ይህ የመቀራረብና የእርቅ ሂደት ስለደረሰበት ደረጃ በትናንቱ የመቀሌ መግለጫ ላይ የተጠየቁት የሰሜን ምዕራብ ዞን ሽረ እንደ ስላሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ስለ ሁኔታው የማውቀው ነገር የለኝም ማለታቸውን መግለጫውን የተከታተለው የአሜሪካ ድምጽ የመቀለ ዘጋቢ ሙልጌታ ጽብሃ ገልጿል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሰል የመዋቅራዊ መከፋፈል አደጋ ያጋጠማት ከትግራይ ክልል አህጉረ ስብከት ጋር ብቻ አይደለም። በኦሮሚያ ክልልም መሰል ልዩነቶች ተፈጥረው በሶስት የቤተክርስቲያኒቱ ብፁዓን ሊቃነ ጳጳሳት መሪነት የኦሮሚያና የብሔር ብሔረሰቦች ሲኖዶስ የተባለ ተገንጣይ ሲኖዶስ ተፈጥሮ እንደነበር ይታወሳል። ሶስቱ አባቶች በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተቀባይነት ያላገኙ 26 ኤጲስቆጶሳትን ሾመው እንደነበርና በዚህም ሳቢያ በአገር አቀፍ ደረጃ አይሎ የነበረው ውጥረት በውይይት መፈታቱ ይታወሳል። ሆኖም በኦሮሚያ ክልል በሚገኙ አህጉረ ስብከት ተፈጥሮ በነበረው ወቅታዊ ችግር ምክንያት በአህጉረ ስብከት መንበረ ጵጵስናዎች፣ አብያተ ቤተ ክህነትና በአጥቢያ አብያተ ክርስቲያናት አገልግሎት መቋረጡን በዛሬው በመግለጫው ያሳወቀው ቅዱስ ሲኖዶሱ በርካታ ምዕመናንና ካህናት በእስርና በእንግልት ላይ እንደሚገኙም ገልጿል። እነዚህ ችግሮች እንዲቀረፉና መደበኛው የአሰራር መዋቅራዊ አንድነት እንዲመለስ ሰባት ብፁዓን ሊቃነ ጳጳሳትን በመሰየም ከፌደራልና ከኦሮሚያ ክልላዊ መንግስት ጋር በመወያየት ችግሮች እንዲፈቱ እንዲደረግ መወሰኑንም አስታውቋል። በኦሮሚያና በደቡብ ክልሎች በተደራቢነት በተያዙና ችግር ባለባቸው አህጉረ ስብከትም 9 ኤጲስቆጶሳት እንዲሾሙ በመወሰን ተሿሚዎቹን እጩ መነኮሳት ከቋሚ ሲኖዶሱ ጋር በመተባበር እስከ ሰኔ 30 2015 ዓ.ም ለይቶ የሚያዘጋጅ 7 አባላት ያሉት የብፁዓን ሊቃነ ጳጳሳት አስመራጭ ኮሚቴ መሰየሙም ነው የተመለከተው።
ሲመተ ኤጲስቆጶሳትን በተመለከተ ክፍት በሆኑ እና በተደራቢነት በተያዙ ጉልህና አንገብጋቢ ችግር ባለባቸው በኦሮሚያ ክልልና በደቡብ ክልል ባሉ አህጉረ ስብከት ላይ 9 ኤጲስቆጶሳት እንዲሰየሙ አስመራጭ ኮሚቴ ሰይሟል። ወደፊትም ተደርበው በተያዙና አስፈላጊ በሆኑ አህጉረ ስብከት እንደየአስፈላጊነቱ በመንበረ ፓትርያርክ ተጠንቶ እንዲቀርብ ቅዱስ ሲኖዶስ ወስኗል።
በተያያዘ ዜና በወቅታዊ ችግሮች ምክንያት በመላ ሀገሪቱ ጉዳት የደረሰባቸውን ወገኖች በአጠቃላይ ችግሮቻቸውን በጥናት በመለየት ሁለንተናዊ ሰብአዊ ድጋፍ የማጽናናትና የመጎብኘት መርሃ ግብሮች እንዲደረጉ ያዘዘው ቅዱስ ሲኖዶሱ በትግራይ ክልል ያለውን ከፍተኛ ችግር ታሳቢ በማድረግ የ20 ሚሊዮን ብር አስቸኳይ ሰብአዊ ድጋፍ ማድረጉን አመልክቷል። የቤተ ክርስቲያኒቱን የመጪ 10 ዓመታት የመንፈሳዊና ዘላቂ ልማት ግብ መሪ ቅድ በምልአተ ጉባኤው ማጽደቁን የጠቀሰው ቅዱስ ሲኖዶሱ በሁሉም መዋቅሮች ተግባራዊ እንዲደረግም ትእዛዝ ሰጥቷል። በኢሉ አባቦራ መቶ አገረ ስብከት መንፈሳዊ ኮሌጅ እንዲከፈትና በሌሎችም አህጉረ ስብከት ሊከፈቱ የታሰቡ ኮሌጆችን በተመለከተ ዳግም ጥናት እንዲደረግ መመሪያ መስጠቱንም ቅዱስ ሲኖዶሱ በመግለጫው አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ዘገባ ነበረ። የትንታኔው ጊዜ ይቀጥላል። የህዝብ እንባ ጠባቂ ተቋም በሸገር ከተማ ህገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያዙ 100,000 አቤቱታዎች እንደቀረቡለት ሲናገር፣ የሸገር ከተማ አስተዳደር ደግሞ ይህን ያክል ቅሬታ መቅረቡን አላውቅም ብሏል። የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጅኔ ለአሜሪካ ድምፅ በሰጡት ቃለ መጠይቅ 100,000 አቤቱታዎች የሚለው መረጃ ውይይት ያልተደረገበት፣ በአግባቡ ያልተጣራና ከአንድ ወገን ብቻ የተገኘ ነው ብለዋል። የህዝብ ጠባቂ ተቋም ግን በጉዳዩ ዙሪያ ከከተማዋ ባለስልጣናት ጋር ውይይት መደረጉን ገልጿል። በተቋሙ የኦሮሚያ ቅርንጫፍ ኃላፊ ተወካይ አቶ ተሾመ ያሚ ከህዝቦች ቀረቡ በተባሉ አቤቱታዎች ጋር በተያያዘ ከሸገር ከተማ ኃላፊዎች ጋር ውይይት መደረጉን ተናግረዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አሰናድተዋል።
የህዝብ እንባ ጠባቂ ተቋም በ2014 በጀት ዓመት ከአስተዳደራዊ ጉድለቶችና ከመብቶች ጥሰቶች ጋር የተያያዙ ከ133,000 በላይ አቤቱታዎች እንደቀረቡለትና ከእነዚህ ውስጥ 100,000ዎቹ በሸገር ከተማ ካለው የቤቶች ፈረሳ ጋር የተያያዙ እንደሆኑ መግለጹን በትናንትናው ዕለት ዘግበናል። በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት በምክትል ከንቲባ ማዕረግ የአገልግሎትና የአስተዳደር ዘርፍ ኃላፊ አቶ ጉግሳ ደጀኔ እኛ የህግ የበላይነትን ነው እያስከበርን ያለነው፣ ይህን መረጃ ግን አናቀውም፣ ውይይትም አልተደረገበትም ብለዋል።
እኛ እርምጃ እየወሰድን ያለ ነው። አንደኛ ህጋዊ ባልሆነ መልክ መሬትን አጥሮ ከቦ የያዙትን አካላቶች ናቸው። እነዚያን አጥሮችን አስለቅቀ መሬት ወደ መሬት ባንክ ወደ መንግስት እየመለስን ያለ ነው። ሁለተኛ መሬት ላይ ህጋዊ ባልሆነ መልኩ የከተማ ፕላንን የከተማ ግንባታ ፍቃድ ሳይወስዱ ካርታ ሳይኖራቸው ግንባታ ያካሄዱት አካላቶች ናቸው። እርምጃ እየወሰድን ያለ ነው። በሶስተኛ ደረጃ አንድ አካባቢ በማሶኖ ወሩ መሬትን በሚይዙ በተለይ ጥብቅ የሆኑ መሬቶች ላይ ደን ውስጥ ተራራዎች ላይ እየተካሄደው ያሉ የመሬት አስተፋፈር ህገወጥ ሰፈራዎች ላይ ነው እርምጃ እየወሰድን ያለ ነው። ስለዚህ ተቋሙ አንድ ነገር ብቻ አይደለም፣ እነ አቤቱታዎች ራሱ የትኞቹ ናቸው እንግዲህ 100,000 ቅሬታዎች ከተባሉ
ከከተማ አስተዳደሩ ጋር ቀርቦ መወያየት፣ መመካከር፣ ሂደቱን ማጥራት የተቋሙ ኃላፊነትም ግዴታም ይመስለኛል። እነኚህ ነገሮች ሳይደረጉ ከከተማ አስተዳደሩ ጋር ሳይመካከር ሳይጣራ የተደረጉ ሂደቶች ናቸው።
የህዝብ እንባ ጠባቂ ተቋም ግን ከሸገር ከተማ በቀረቡት አቤቱታዎች ዙሪያ ከባለ ስልጣናቱ ጋር ውይይት መደረጉን ነው የገለጸው። የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ይህን ለአሜሪካ ድምጽ አረጋግጧል።
አቶ ተሾመ ያሚ የኦሮሚያ እንባ ጠባቂ ተቋም ጽህፈት ቤት ኃላፊ ከምርመራ ዳይሬክተሩ ጋር ሄደው ተገናኝተዋል። በአካል ጊዜም ሰጥተው ከዚህ በፊትም አንስቼዋለሁና ጊዜ ሰጥተው ስላወያዩንም አመስግነናል።
የኦሮሚያ እንባ ጠባቂ ተቋም ስለ እነዚህ 100,000 ቅሬታዎች ከምክትል ከንቲባው ጋር ተነጋግሯል ነው የሚሉኝ?
አዎ፣ ስለ ቅሬታው።
የህዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ አቶ ተሾመ ያሚም በቀረቡት አቤቱታዎች ዙሪያ በምክትል ከንቲባው እውቅና ከሚመለከታቸው ኃላፊዎች ጋር ውይይት ተደርጓል ይላሉ።
የሸገር ከተማ አስተዳደር የሚመለከተው አካል ስለሆነ እነሱን ለማግኘት ብዙ ጥረት አደረግን። እኔው ራሴ ነኝ ከንቲባውን ለማግኘት የሞከርኩት፣ አልተሳካም። ዘን ምክትል ከንቲባውን መፈለግ ጀመሩ። ቢሯቸው በአካል ሁለት ሄደን ስናጣቸው ስልካቸው ወስደን በአጋጣሚ አውቃቸው ስለነበር ምክትል ከንቲባውን ቴክስት አደረኩላቸው፣ ደወሉልኝ። ከዚያ በዚህ ጉዳይ የመጣ ነው አቤቱታ አለ፣ አላግባብ ቤቶች ቻችን ፈርሶብናል የሚሉ ቅሬታዎች አሉ እና ይሄን ለማጥራት ከእናንተ ጋር መነጋገር እንፈልጋለን አልኳቸው። ለመነጋገር ዝግጁ ነን አሉ። ከኛ ጋር 3 መርማሪዎች ሄደዋል። የምርመራ ዳይሬክተሩና አንድ ባለሙያ ትዝ ይለኛል ሄደው ምክትል ከንቲባውን በአካል አገኝተው፣ እንግዲህ እኔ ፋሲሊቴሽን ሮል እንጂ በአካል እጄ ከሳቸው ጋር አልተነጋገርኩም። ከዛ አገኟቸው አገኘናቸው እና እኔ ወደ መድረክ ስለምገባ ስብሰባ ስላለብኝ ብሎ ከመሬት ማናጅመንት አስተዳደር ወይንም ኃላፊ ምክትልና ዋናው ጋር አገናኝተው የእኛም መርማሪዎች ሰፊ ውይይት አድርገው እንደተመለሱ መመሪያ ቁጥር 5/2008 የመጣ ነገር አለ። ምንድን ነው የሚለው? ከጥር 24/2005 በፊት የተሰሩ ቤቶች ህገወጥም ቢሆኑ የከተማውን ማስተር ፕላን እስካላፋለሱ ድረስ ይሰጣቸዋል ወይንም ደግሞ ይዘርቅላቸዋል። ከጥር 24/2005 በኋላ ያሉት ግን ህገወጥ ግንባታዎች ናቸው እና እነኚህን ይዘን ማፍረሱ የህግ የበላይነትን ለማስከበር ነው እየሄድንበት ያለ ነው ብሎ የኔ መርማሪዎች ወይንም ባለሙያዎች ሪፖርቱን አቀርበውልኛል። ይሄን ያክል ነው ማቀር። ቁጥሩን ስናጣራ ግነት አለበት።
አሃዙ የተጋነነ ነው ለተባለው ነገር ዶክተር እንዳለ ኃይሌ ዋናው ጉዳይ ብዛቱ አይደለም በማለት መልሷል።
ዋናው ቁጥሩ አይደለም፣ ዜጎች እንደ ዜጋ ግን መፈናቀል የለባቸውም የሚለው መሰረታ ሀሳብ ይመስል ዜጎች ያላግባብ የሚፈርስባቸው አይገባም፣ መንግስት አስፈላጊ ቅድመ ሁኔታዎችን ሳያደርግ የሚለው ነገር መታሰብ አለበት፣ እንደ መንግስት ኃላፊነት ስላለበት ማለት ነው።
አቶ ጉግሳ ደጀኔ የሸገር ከተማ አስተዳደር በዚህ ዘርፍ ያለውን አሰራር ስርዓት ለማስያዝ እየሰራ መሆኑን ጠቅሰው ሰዎች በመጀመሪያ ህግን እየጣሱ መልሰው መብቴ ተጥሷል የሚል ቅሬታ ማቅረባቸው ትክክል አይደለም ይላሉ።
ህገ መንግስትን ጥሶ መሬት ሽጦ መሬትን ገዝቶ ህጋዊ ባልሆነ መሬትን ይዞ ህገ መንግስቱ በማይፈቅድ ምለት መልኩ መሬት ገዝቻለሁ እና ይዣለሁ ስለዚህም ማድረግ ደግሞ መፍት ነው፣ መፍት ተጥሷል ቅሬታ አለኝ ብሎ የሚያቀርብ አካልን ቅሬታ ከመጀመሪያው መቀበሉ እኔ ትክክል አይመስለኝም።
ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ግን በዚህ አይስማሙም።
መመሪያው በራሱ የዜጎችን ህገ መንግስታዊ መብት የሚጥስ ነው ነው መመሪያ እያወጣ ዜጎችን ህጋዊ ህገወጥ እያልክ የምትከፋፍልበት ሁኔታ መፈጠር የለበትም። ህገ መንግስቱ ክሊር ሊያስቀምጠው ዜጎች በየትኛውም የሀገሪቱ ቦታዎች ላይ ሄዶ የመስራት የመኖር ህጋዊ መብት ይሰጣቸዋል። ስለዚህ መመሪያው በራሱ ህገ መንግስቱን የሚጥስ ነው እያለነኛ።
የህዝብ እንባ ጠባቂ ተቋም ቤቶቻቸው ለሚፈርስባቸው ዜጎች የሚሰጥ ማካካሻ አለመኖርም አሳስቦናል ብሏል በትናንትናው መግለጫው። አቶ ጉግሳ ደጀኔ በዚህ ዙሪያ በሰጡት አስተያየት ይህን በማድረግ ህገ ወጥነትን አናበረታታም ብለዋል። ተጎድተናል የሚሉ ሰዎች ካሉ ግን በከተማዋ የመኖሪያ ቤት ችግርን ለመቅረፍ በተዘጋጀው ማዕቀፍ ተጠቃሚ መሆን ይችላሉ በማለት ገልጿል።
ከተማ አስተዳደሩ አንደኛ ህግን ለጣሰ አካል ሌላ ህግ ስለጣስክ ብሎ የሚያቀርበው ማበረታቻና ሽልማት የለም። ህጋዊ ባልሆነ የግንባታ ስለአካሄደ ህጋዊ ባልሆነ የመልኩ መሬት ስለያዘ ምትክ ቦታ የምንሰጥበት ምክንያት የለም፣ ህገ መንግስቱ ስለማይፈቅድልን ማለት ነው። እንደ ማንኛውም ዜጋ ከተማ አስተዳደሩ መንግስት ለዜጎች መኖሪያ ቤት ወይም የመኖሪያ ቦታ መስሪያ ቦታ የማቅረብ ግዴታ አለበት። ያለ ማድረግ ከተማ አስተዳደሩ ቀን ከሌሊት እየሰራ ነው ያለው ለዜጎች መኖሪያ የሚሰሩበት ቦታ ለማቅረብ አለዛ ቤት ሰርቶ ቤት የሚያገኙበት ሚንሶችን ለማመቻቸት የተለያዩ አማራጮችን የግል ፓርትነርሽፖችን ባስታተፈ መልኩ ለመስራት የተለያዩ ዝግጅት እያደረገ ነው ያለው። ማንኛውም የከተማ ነዋሪና ህጉ የሚፈቅድለት የከተማ ማስተዳደሩ ህግ የሚፈቅድለት እዛ ውስጥ ተጠቃሚ መሆን ይችላል ማለት ነው። በዛ መልኩ እነኝንም ዜጎች ተጎዳው ምለው መካድም እዛ ውስጥ የምናየው ይላል።
ከዚህ በፊት ለአሜሪካ ድምፅ አስተያየት የሰጡ በሸገር ከተማ የለገጣፎ ነዋሪዎች ለአመታት የኖርንበትን ቤት የክልሉ መንግስት እያፈረሰብን ነው ሲሉ ቅሬታቸውን ገልጿል። በዚህ ምክንያት ለችግር መዳረጋቸውንም ተናግረዋል። የህዝብ እንባ ጠባቂ ተቋምም በትናንትናው መግለጫው ህገወጥ ግንባታ በሚል ቤቶችን ማፍረስ በሁሉም ከተሞች የተለመደ ተግባር መሆኑን ጠቅሶ የችግሩ መንስኤ ከከተሞች መስፋፋት ጋር ተያይዞ የመጣ የመኖሪያ ቤት ፍላጎት ማደግ ስለሆነ መንግስት ለጉዳዩ ዘላቂ መፍትሄ ሊሰጠው እንደሚገባ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። ከዚሁ የቤቶች ፈረሳ ርዕሰ ጉዳይ ሳንወጣ ከሸገር ከተማ ግንባታ ጋር ተያይዞ ቤታቸው ፈርሶ የተፈናቀሉ መሆናቸውን የሚናገሩ ነዋሪዎች ጋር ቆይታ አድርገናል። ቀጥሎ ይቀርባል። በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል ሸገር ከተማ አስተዳደር ሕገ ወጥ ናችሁ በሚል ለዓመታት ጎጆ ቀልሰው ከኖሩበት ቤታቸው እንደተፈናቀሉ፣ ቤታቸው ፈርሶና ንብረታቸው ተበትኖ ባዷቸውን መቅረታቸውን ነዋሪዎች ተናግረዋል። በአካባቢው ይኖሩ ከነበሩ ሰዎች በሕጋዊ ውል የገዙዋቸው ቤቶችን ጨምሮ የአካባቢው አስተዳደር በሚያውቀው ሁኔታ የገነቧቸው ቤቶች በግብረ ኃይል እንዲፈርሱ በመደረጋቸው ለችግር መጋለጣቸውንም ገልጸዋል። የማፍረስ ሂደቱ አድሎ የተሞላበትና ማንነትን የለየ ነው በሚልም የሚሟገቱ አሉ። ስማቸው በሚስጥር እንዲያዝ የጠየቁን ግለሰብ በአዲስ አበባ ዙሪያ ከሚገኙ ስፍራዎች አንዱ በሆነው ለገዳዲና ለገጣፎ አካባቢ ለ15 ዓመታት እንደኖሩ ይናገራሉ። በስፍራው ጎጆ ቀልሰው ለመኖር የቻሉበትን ሁኔታም መለስ ብለው ያስታውሳሉ።
ያው በሰዓቱ ቦታ ገዝተን ነው የገባ ነው በገበሬዎች ላይ እና ያው ልማት ምናምን ነገር መብራት ውሃ ምናምን ነበረ። በዚያን ሰዓት እኛም ተታለን እና ብዙ ነገሮች ይሰራል።
ግለሰቡ ለአመታት ይኖሩበት ያ ቤት ዛሬ ወትሮ በቆመበት ስፍራ እንደማይገኝ ይናገራሉ። ሰሞነኛ አዳርና ውሏቸው አንዴ ድንኳን፣ አንዴ ደግሞ ሌላ የኪራይ መጠለያ እንደሆነ አባወራው ያስረዳሉ። የዚህ ምክንያቱ ደግሞ የሰሩት ቤት በአካባቢው አስተዳደር እንዲፈርስ መደረጉ ነው።
ቤታችን የፈረሰው በ15 ቀን ሆኖታል። መጀመሪያ ላይ ልኬት ተብሎ ተለጠመ። ከዛ የልማትና ነገር አውጡ ተብለን 5000 ብር ክፈሉ ተባል። ከዛ 5000 ብር ከፈል። ከዛ በኋላ ይህን በከፈል በስምንት ቀናቸው መጡ፣ ቀለም ቀቡ። በቀቡ በማግስቱ ሎደር ይዘው መጡ። ከዛ እኛ በጣም ምንም አላወጣንም። ያው አንዳንድ የፈጠነ ሰው አወጣ፣ ድንገት የደረሰበትም ያወጣ የለም። ያው ከእነንትን ከነቀው ምናምን ነገር ያው በሎደር እንትናል።
ሌላው አስተያየት ሰጫችን ደግሞ ከ13 ዓመታት በላይ የካ ጣፎ አካባቢ ከገበሬዎች ገዝቼዋለሁ በሚሉት መሬት ላይ ቤት ሰርተው ሲኖሩ እንደነበረ ይናገራሉ። በመጋቢት ወር ነገሮች እንደተቀያየሩ ለአሜሪካ ድምፅ ያስረዳሉ።
እኛ የመንግስት አካል ያፈረሰው ነው የምንለው ታጠቃ ኃይል ነው መስ ያፈረሰው የፈረሰው መጋቢት ላይ ነው የፈረሰው። ማስጠንቀቂያ ምናምን ነገር የለም። ኢንጀር ማለጋ መጥቶ ጣራውን ማፍረስ ብቻ ነው ገፎ መሄድ ነው እንጂ የተነገረ ነገር ምንም ነገር የለም። የገዛንበትን ለማሳየት ጊዜም የለም። ሲጀምር ማን አይተው ነው ያውቁት? አልኮ እነዚህ አፍራሾች ኃይል ገዝተን እንደሆነ በትክክል የኛ እንደውም ማህተም ሁሉ አለው ስንገዛ የተገበያየንበት የቀበሌ ማህተም ሁሉ አለው የተገበያየንበት። ያንን እስከ ማሳየት ደረጃም የሚታገስ የለም እንጂ ለዳምጥ የሚለ
ግለሰቡ ቤቶች በሚፈርሱበት ወቅት የኃይል እርምጃዎች ሲወሰዱ መታዘባቸውንም ይናገራሉ።
ካናገርን መልስ ከሰጠን ዱላ ሁሉ ስላለው ያው ከወሰዱትም ወሰዱት፣ ካልወሰዱትም ቀድሞ ጎርጎሮ ማንሳት ነው ስራው እንጂ ከዚ መነጋገሩ ብዙም ጥሩ ነገር የለውም ነበር። ዳስ ነው እንጂ ለምን አብረን ሰብሰብ ብሎም ከተገኙ ምን ትሰራላችሁ ከዚህ ተብሎ ይብድባለሁ።
ለአመታት ከኖሩበት በግዳጅ መፈናቀላቸውን የሚናገሩት ግለሰቦች የአሁኑ እርምጃ ማንነትን የለየ ነው ብለው ይከራከራሉ። ለገዳዲና ለገጣፉ አካባቢ ነዋሪ የነበሩት ግለሰብ ከዚህ ጋር በተገናኘ ይህንም ብለዋል።
መረጣ ሲባል እንግዲህ አፈሽም ህገወጥ ናችሁ ከተባል ሁላችንም ህገወጥ ነን። ሁሉም ቤት ነበር መፍረስ የነበረበት ማለት ነው። አንድ ቤት ተዘሎ አንድ ቤት። ያ ማለት ያው አማርኛ ተናጋሪዎች ከሆንክ ግን ያው የተመረጠ ነው የተፈረሰው። ኦሮሞኛ ናግሩህና ኦሮሞኛውን ካልመለስክ አይ ኦሮሞኛ አልችልም ምናምን ነገር ካልኩ ምን ትሰራለህ ኦሮሚያ መሬት ላይ ምንድነው የምትሰራው ምናምን ነገር ይለዋል። ከዚህ በኋላ የትሮ ቤት ይለዋል። ያው ቤትን ግደት ተሰፈያለ ከዛ ካፒታል ከልፋል ከዛ መታወቂያ ከፈለኩ መታወቂያ ይጠይቋል። መታወቂያ ደግሞ ይጠይቁና መታወቂያ አሁን የኦሮሚያ መታወቂያ አሁን አለ። መታወቂያውን ከጠየቁ በኋላ ከዛ የትሬት ወልርከው እዚህ ነው ወይ የማንህ ምናም ተብለ ይጠየቃል። ከዛ በኋላ አይ እንደዚህ ነው የተደረሰና ታዲያ የመታወቂያ ተሰጥቶ ወፊት ላይ ይቀደዋል መታወቂያው ራስ ማለት ቀዶ ይጥለዋል መታወቂያው። ሲዮት አልፎ አልፎ ካርታ ያላቸው ሰዎች አሉ ካርታ የተሰጣቸው ማለት ነው። አሁን እነሱም ኮፒ ሲሰጣቸው አይቀበሉም ኮፒውን ማለት ነው። ኦሪጂናሉን አንጣ ይላል ኦሪጂናሉን አልሰጥም ካልክ ወይ ወሽ ያለ ያስራሃል አለበለዚያ ለሁሉ በግድ ከሰጠው ደግሞ ያንን ኦሪጂናሉን እንትን እዛው ፊት ይቀደዋል በቃ ካርታውን ማለት ነው።
ሌላኛዋ የለገዳዲና የለገጣፉ ነዋሪ የቀደመውን ሀሳብ ይጋራሉ።
አሁን በእኛ ሰፈር በብዛት አሁን ለምሳሌ የሌላ ብሔር አልፈረሰም የኛው ብሔር ሆኖ ደግሞ እነዛ ነዋሪዎቹም ያስቀሩላቸውም የተወሰኑ ቤቶች አሉ። ግን አሁን ህግ ማለት ይሄ የመንግስት ቦታ ነው ይፍረስ ከተባለ ገበሬውም ለትርፍ የገዛው ነዋሪውም ነው መፍረስ ያለበት እንጂ ተለይቶ ለምን እንደሚፈርስ ይሄ ራሱ ግራ ያጋባል። ለምሳሌ አሁን ሽማውን ከኔ በታች አዲስ ቤት የተሰራለን እንደዚህ በአዲስነት እንኳ ከተባለ ማለት እኛ ሰፈራውም በብዛት ተለይቷል። ያው እኛ ተመርጠን ነው እንጂ እንደዚህ ለክፍት ራሱ አሁን ገበሬዎች ሌላ ቦታ እየኖሩ እዛ ገዝቶ ያስቀመጡት ቦታ አለ እንደዚህ አከራይተው ሰርቶ ምናምን የተውት ማለት ነው። ግን እንደነሱ አይነቱ አንድም አልተነካም ለምን እንደው አናውቅም።
በአሁኑ እርምጃ ቤታቸው የፈረሰባቸው ሰዎች ለከፍተኛ እንግልት እየተዳረጉ መሆናቸውን የሚያነሱት ግለሰብ በአቅራቢያው ቤት ተከራይተው ለመቆየት ለሚሹ ሰዎችም ሁኔታው ፈታኝ እንደሆነ ያክላሉ።
ኑሮ አይባልም ዝሮ ዝሮ አሁን በሰዓቱ ያው ተጠለን ያለ ነው። ያው ድንኳን ያለን ያው የድር ድንኳን ምናምን ነገር ነበረን በዛ ውስጥ እንገኛለን። ይህን ቤት ኪራይ መክፈል የሚችሉ ያው ለሁለት ለሶስት እየሆኑ ወደዛ ይጠጋሉ። ግን የምነግርህ ነገር ደግሞ መሰለህ እነሱ አካባቢ እዛ ከሆንክ ሌሊት መጥተው በርህን ይቆረቁሩታል። ለምን ተከራይ ሰውዬው ሁሉ ይያዛል የተከራየበት ሰውዬ ማለት ነው። ያን ሰውዬ ሁሉ በቃ ያለውን በግድ እንትን ካላለልህ ያው ግዴታ መውጣና ያስገባም ያ ሰውዬ ራሱ ራቅ ብለህ ካልሄድክ እዛ አካባቢ መከራየት አትችልም።
ልዩ ስሙ ሰላም ሰፈር በሚባለው ስፍራ ለሰባት ዓመት ገደማ መኖራቸውን የሚናገሩትና የሁለት ልጆች አባት የሆኑት አባወራ በበኩላቸው መንደሩን መኖሪያ አድርገው በቆዩት ዘንድ የተፈጠረውን እንግልት እንዲያስረዳሉ።
ብሶት ነው እንግዲህ ብሶት እንዴት እንደሚገለጽ ባላውቅም ያው ብሶት ላይ ነው ያለ ነው። ስራም መስራት አንችልም። እንግዲህ እቃቸው ነው አሁን እነዚህ ሰዎች ግማሾች ወደ ክፍለ ሀገርም የገቡ አሉ። እኔም እስከማውቀው ድረስ የተወሰኑ ደግሞ ዲልቫን ሆነው ሰሩ ደቃቸውን በየበረንዳው አድርገው በልጆቻቸው ለንስቸውን ወደ ቤተሰብ ልከው እነሱ እንግዲህ ያው ዝም ብለው አድርበት እያደሩ እንደሆኑ ነው የማውቀውን ጓደኞችን።
በለገዳዲና ለገጣፉ አካባቢ ለስምንት ዓመታት እንደኖሩና በቅርቡ ያለአግባብ እንዲፈናቀሉ መገደዳቸውን የሚናገሩት እንስት በበኩላቸው የደረሰው ክስተት የፈጠረባቸውን ስሜት ታጋርተውናል።
በጣም ነው የሚያሳዝነው። እቃውን ይዞ እየተንከራተተ ሰው ልጅ ሶስት አራት ልጅ ይዞ ግማሹም ወደ ክፍለ ሀገር ይሄዳል፣ ግማሹም ለጊዜው ያው ራቅ ብሎ የተከራያለን። ያሁን ለጊዜው ራቅ ብዬ ተከራይቼ ነው ያለሁት ትንሽ ቆርቆሮ በቆርቆሮ ቤት ዝም ብሎ እና ሰው ያሳዝናል። ብቻ ግን ምን ይደረጋል? ወደ የት ይሄዳል? ወደ የት ሀሳ ቤት ይባላል? ምን መፍትሄ ያለው? ዝም ብሎ ማየት ብቻ ነው እንጂ በገንዘብ ቆጥሮ ሰው ገዝቶ አለ ብሎ ስንት አመት ኑሮበት እንደዚህ በቀላሉ ጥጥ ሲያረግ ከባድ ነው። ሌላው ቀርቶ ውሃ ማብራት ያላቸውን ራሱ ልክ ሲጠቡ ቆጣሪን ነው መጀመሪያ ብድግ አድርገው የሚሄዱ። ምክንያቱም ያውቃሉ እነሱ ናቸው የሚሰጡት ሁሉን ነገር መታወቂያ የቱ ምናምን ነው ሲሰጡ ውሃ ቆጣሪ ሲያስገቡ ማለት ነው።
የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ቀደም ሲል ለአሜሪካ ድምፅ በሰጡት ቃለ መጠይቅ እያፈረስን ያለነው ህገወጥ ግንባታዎችን ነው ብለው ነበረ። ከማፍረስ ዘመቻው አስቀድሞ ከነዋሪዎች ጋር ውይይት እንደሚደረግም ገልጸው ነበረ። ለአሜሪካ ድምፅ ሀብታሙ ስዩም። ያዳመጣችሁ የምትገኙት ከአሜሪካ ድምፅ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። ዋሽንግተን ላይ ደግሞ ከቀኑ 8 ሰዓት ከ38 ደቂቃ እንዲሁ። የመጀመሪያው ምዕራፍ ዝግጅታችን ተጠናቋል። የሁለተኛው አጋማሽ የመጀመሪያ ቅንብር ላይ እንወስዳችኋለን። የተፈናቃዮች ቁጥር ማሻቀቡ በጤናው ዘርፍ ላይ ስለፈጠረው ተጽዕኖ ይነግረናል። ደብረ ብርሃን ከፍተኛ ቁጥር ያለው ተፈናቃዮች እያስተናገደች ከመሆኗ ጋር ተያይዞ የከተማዋ የጤና ተቋማት መደበኛ የሕክምና አገልግሎት ላይ ተጽዕኖ ማሳደሩን የአስተዳደሩ ጤና መምሪያ አስታውቋል። በመጠለያ ጣቢያዎች ውስጥ ሕክምና ለመስጠት ጥረት ቢደረግም የአገልግሎት አሰጣጥ ውስንነት በመኖሩ ተፈናቃዮች የሕክምና አገልግሎት እያገኙ ያሉት ከመጠለያ ጣቢያዎች ውጪ በሚገኙ የጤና ተቋማት እንደሆነ የጤና መምሪያ ገልጿል። በመጠለያ ጣቢያዎች ውስጥ ሕክምና እየሰጡ ያሉ አካላት በተለይ በሕፃናትና በእናቶች ላይ በምግብ እጥረት ሳቢያ የሚከሰቱ የጤና ችግሮች ከሌሎች በሽታዎች ይልቅ አብላጫውን ቁጥር እንደሚይዙም ይናገራሉ። የመጠለያ ጣቢያዎቹን የተመለከተው መስፍን አራጌ ቀጣዩን ዘገባ ልከዋል።
20,000 የሚደርሱ ተፈናቃዮች ተጠልለው እንዳሉበት በሚነገረው ቻይና ካምፕ አካባቢ የሚገኘው ጠባሲ ጤና ጣቢያ የአካባቢውን ነዋሪ ጨምሮ ለበርካታ ተፈናቃዮች የሕክምና አገልግሎት ይሰጣል። በዓመት 25,000 ህሙማንን ለማስተናገድ የተቋቋመው የጤና ተቋም ከ45,000 በላይ ለመቀበል መገደዱን ያመለከቱት የጤና ጣቢያው ኃላፊ አስበደነቀ የቁጥሩ ከፍተኛ መሆን በአገልግሎት አሰጣጣችን ላይ ተጽዕኖ ፈጥሮብናል ብለዋል።
እስካሁን በመጣንበት ከ60 ከ50 ሰው አይበዛም እናስተናግድ የነበሩ አሁን ግን ተፈናቃዮች ሲጨመርበት ከ150 እስከ 180 ድረስ በቀን እያየን ነው። አሁን ያለን የተፈናቃዩን ታሳቢ ያደረገ በጀት ስለማይመደብ የመድኃኒት ግዢ ላይ እና ሌሎች የላቦራቶሪ ሬጀንቶች የምናምን ግዢ ላይ ተጽዕኖ ያደርጋል።
በጤና ጣቢያው ለህክምና የሄዱና ስማቸውን ከመግለጽ የተቆጠቡ የመንግስት ሰራተኛ ወደ ሐኪሙ ለመቅረብ ለ4 ሰዓት ወረፋ መጠበቃቸውን ተናግረዋል። ጤና ጣቢያው ከደረጃው በላይ በርካታ ህሙማንን ማስተናገዱ በተገልጋዩ ላይ ብቻ ሳይሆን የጤና አገልግሎቱን በሚሰጡት ባለሙያዎች ላይም አሉታዊ ተጽዕኖ እንዳለው ኃላፊው አምነዋል።
ቁጥሩ ሲጨምር ካርድ ክፍል ላይ የተወሰነ መጉላላቶች ይኖራሉ፣ የወረፋ መጠበቅ ነገሮች ይኖራሉ። እሱን በተቻለ መጠን ያሉትን ክፍሎች በማብቃቃት በፊት ለምሳሌ በሁለት ወይ በሶስት ኦፒዲ እንሰራ የነበረውን አሁን ወደ 4 ወደ 5 ኦፒዲዎችን እየጨመርን የምርመራ ክፍሎችን በዛ እያስተናገድናቸው ነው የምንገኘው። የካርድ ክፍሉን ግን የክፍል ጥበት ስላለብን ሌላ ተጨማሪ ነገር ማድረግ ስለማይቻል ካርድ ክፍል ላይ ያው የተወሰነ ጫና ይኖረዋል።
የደብረ ብርሃን ከተማ ጤና መምሪያ ኃላፊ በቀለ ገብሬ ከተማይቱ በርካታ ተፈናቃዮችን ማስተናገድ ዷን ተከትሎ በጤና ተቋማትና በአገልግሎት አሰጣጣቸው ላይ የፈጠረው ጫና የመንግስትና የረጂ ተቋማትን ትኩረት እንደሚያሻው አመልክተዋል።
በከተማችን ባሉ 6 የተፈናቃይ መጠለያ ጣቢያዎች ቁጥራቸው ከ30,000 በላይ የሚገመት የማህበረሰብ ክፍሎች ተጠልለው የሚገኙበት ሁኔታ ነው ያለው። ጫናው ትንሽ ከፍ ይላል። ለዚህ ሁሉ ማህበረሰብ ያሉት የጤና ተቋሞች ሁሉንም አይነት የጤና አገልግሎት በነፃ ነው አገልግሎት እየሰጡ ያሉ። ከ30,000 በላይ ለሆነ ማህበረሰብ በዚህ ሁኔታ ላይ እየኖሩ ሊሰጥ የምችለው የጤና አገልግሎት ምን ያክል ኮስት እንደሚያደርግ መገመት በጣም ቀላል ነው የሚሆነው። ከመጡበት ጊዜ ጀምሮ አገልግሎት እየተሰጠ ነው ያለ እና ይህን ሲያደርግ ጤና ጣቢያዎች ያላቸው አቅም ይታወቃል። የመንግስት አሁን ያለበት የበጀት ጫና ይታወቃል። የበጀት እጥረት አለ ማለት በቂ የሆነ የሕክምና አገልግሎት ለመስጠት፣ በቂ የሆነ መድኃኒት ለማቅረብ፣ በቂ የሆነ የላብራቶሪ ግብአቶችን ለማቅረብ በጣም ከፍተኛ ጫና ነው የሚፈጥረው። ለአንድ ጤና ጣቢያ ወይም ለአንድ ሆስፒታል የሚደረገው ነገር በእቅድ ተይዞ ነው የሚሰራው። ለምን ያክል ማህበረሰብ አገልግሎት ሊሰጥ ይችላል፣ ምን ያክል ሊያስፈልገው ይችላል የሚለው ታስቦ ነው እና ይሄ ደግሞ በተጨማሪ ሲሆን ካላቸው አቅም በላይ ተጨማሪ ነገር ይጠይቃል። በሰው ኃይልም፣ በፋይናንስም፣ በሁሉም ነገር ማለት
ተፈናቃዮች ባሉበት መጠለያ ጣቢያ በአጋር አካላት ድጋፍ የህክምና አገልግሎት እየተሰጠ ቢሆንም ከተፈናቃዮቹ ቁጥር መብዛትና አጋር አካላቱ ከተሰማሩበት ውስን ዘርፍ አንጻር አገልግሎቱን ማስፋት እንዳልተቻለ አብራርተዋል።
በመንግስትም የተለያዩ ረጅ ድርጅቶችም የሚቻላቸውን ሁሉ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። ጎል ኢትዮጵያ የሚባል አለ፣ አይኤምሲ፣ ፕሮጀክት ሆፕ፣ ዩኒሴፍ በመንግስታዊ የተቋሙ ባለሙያዎች እንዲቀጠሩ በማድረግ እነዚህ ተንቀሳቃሽ የህክምና አገልግሎት የሚሰጡ ባለሙያዎችን እዛ አካባቢ ሁሉ ባሉበት አካባቢ ላይ አገልግሎት እንዲያገኙ ለማድረግ ጥረት እያደረጉ ነው። ሌሎችም አሉ፣ ዶክተር ስዊዝ አፍሪካ፣ ዊንግስ ኦፍ ኢንግድን የመሳሰሉ አሉ። ካለው ፍላጎትና አጠቃላይ ካለው ጫና አኳያ በቂ ነው ተብሎ ሊወሰድ የሚችል ባይሆንም
በቻይና ካምፕ መጠለያ ጣቢያ ውስጥ ሕክምናና ምርመራ ይሰጥባቸዋል ተብለው ወደ ተዘረጉት ድንኳኖች በደረስንበት ወቅት ከ5 ዓመት በታች ላሉ ህጻናት፣ ለሚያጠቡና ለነፍሰ ጡር እናቶች የምግብ እጥረት ልኬታ በመደረግ ላይ ነበር። የጤና ባለሙያው በለጠ አለማየሁ
የምግብ እጥረት ያለባቸውን ልየታ ነው እየሰራን ያለ። እነሱም 5 ዓመት በታች ያሉ ህጻናትና አጥቢዎች እንዲሁም ነፍሰ ጡር እናቶችን ነው ልየታ እየሰራን ያለ ነው።
የልየታ ውጤታችን ምን ይሆን?
እንደ አጠቃላይ ህጻናት 1329 አለ። ከ1329 ውስጥ 211 የሚደርሱት መካከለኛ የሆነ የምግብ ወይም ሞደሬት አኪዩት ማልኒትሪሽን የምንለው እሱ ችግር ያለባቸው ናቸው። ነፍሰ ጡርና አጥቢ እናቶች ደግሞ ከ621 ውስጥ 182 አካባቢ የሚደርሱት እንዲሁ መካከለኛ የምግብ እጥረት ችግር ያለባቸው ሰዎች ናቸው። እና እንደ አጠቃላይ ግሎባል አኪዩት ማልኒትሪሽን የምንለው ወይም እንደ አጠቃላይ ሲታይ ከ15 ፐርሰንት በላይ ነው። እና ከ15 ፐርሰንት በላይ ሆነ ማለት የሆነ ኢንተርቬንሽን ያስፈልጋል ወይም የዚህ መፍትሄ የመካከለኛ የምግብ እጥረት ያለባቸው ኬዞችን ማኔጅ የሚደረግ ፋፋ ሌላ እሱ ነገር እጥረት አለ። ስለዚህ ይህን ገብቶ የሚሰራ ኤንጂኦ ያው የተወሰነ እየመጣ ነው፣ ግን ሙሉ በሙሉ 100% ከበር እያደረገው ስላልሆነ ትንሽ እሱ ጋር ጋፋል።
የከተማ አስተዳደሩ ጤና መምሪያ ኃላፊ አቶ በቀለ የአብዛኞቹ ተፈናቃዮች የጤና ችግር ከግልና ከአካባቢ ንጽህና አጠባበቅ ጋር የተያያዘ እንደሆነ ይናገራሉ።
በአብዛኛው ሲታይ እነዚህ ከተላላፊ አይነት በሽታዎች ከሃይጂንስ ኢንፌክሽን በቂ የሆነ የሽንት ቤት፣ የሻወር፣ የውሃ ፋሲሊቲዎች ባለመኖራቸው አብዛኛው የሰገራ ወለድና የውሃ ወለድ ጋር ተያይዞ ታይፎይድ፣ ታይፈድ፣ ጃርዲያ የመሳሰሉት እነዚህ ከሃይጂንስ ኢንፌክሽን የግልና አካባቢ ንጽህና መጓደል ጋር ተያይዞ የሚከሰቱና አብሮ ተፋፍጎ በአንድ አካባቢ ላይ ሲኖሩ አንዱ በአንዱ ኢዚሊ እየተላለፈ የሚከሰት እንትኖች ናቸው በዋናነት የሚታዩት።
በቻይና መጠለያ ጣቢያ እየሰሩ ያሉት የጤና ባለሙያው በለጠ አለማየሁ ደግሞ በመጠለያ ጣቢያው ውስጥ አብላጫው የጤና ችግር ከምግብ እጥረት የተነሳ እንደሆነ ነው የሚያስረዱት።
10 ቶፕ 10 ኬዝ የሚባሉት እዚህ ስናይ ህጻናት ላይ አኪዩት አፐር ሪስፓይራቶሪ ትራክት ኢንፌክሽን አለ ወይም የላይኛው የመተንፈሻ ክፍል ኢንፌክሽን ይባላል። እሱ ነው ኮመን አሁን እዚህ ላይ። እሱ መሆኑ ደግሞ አንድ የሚያመላክተው ከፍተኛ የሆነ የምግብ እጥረት እንዳለ ይሄ ራሱ አንድ ኢንዲኬሽን ነው። በተቅማጥ መቸገር፣ በሳል ምናምን ይህ ኬዝ አለ። አንድ የምግብ እጥረት መኖር የሚያመላክት ኬዝ ነው ይህ መኖር ራሱ።
በመጠለያ ጣቢያ ውስጥ የሚሰጠውን የምርመራ አገልግሎት ለማግኘት ከተሰበሰቡት አንዷ ከወለጋ መኮፋ አካባቢ ተፈናቅለው መምጣታቸውን የሚገልጹት ካሳንሽ አሰን ናቸው። 2 ዓመት ያልሞላት ልጃቸውን እንደያዙ ነበር ያገኘ ናቸው።
ተመጣ ነው ሚካኤል ነው ወራችን ያለፈው።
ዛሬ እዚህ ህክምና ጣቢያ ውስጥ ነው ያገኘሁት። ለምን መጡ?
ያው ልኬታ ነው፣ ህፃኖቹ ልኬታ ነው የመጣ ነው።
ምን ተባሉ?
ገና አልተመረመርንም። ታጠፋደኛል ተለክታለች ግን እና አሁን እንግዲህ ውጤቱን ገና አላወቅኩትም።
ምን የሚያስላት ወይም ሌላ
ሳልስ አለባት? ሳል ያው እዚህም አሳክሚያት ነበረ። ያው አላሽላታል። አሁን ነገ ይዘሻል ነይ ብለውኛል። ሳል እያሳላት ነው ይች ዛሬ ራሱ ያው ተቅማጥ ነው እንዲህ ያደረች።
በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ግንቦት 4 ቀን 2015 ዓ.ም ባወጣው ወቅታዊ ሪፖርቱ በአጋር አካላትና በምግብ አቅርቦት እጥረት ምክንያት በአማራ ክልል መካከለኛና አጣዳፊ የምግብ እጥረት እንዲሁም ከፍተኛና አጣዳፊ የምግብ እጥረት ላለባቸው ህጻናት ምላሽ ለመስጠት ፈታኝ መሆኑን ገልጿል። ይህም በመጠለያ ጣቢያ የሚገኙ ተፈናቃዮችን እንደሚያካትት አመልክቷል። ለአሜሪካ ድምጽ ከደብረ ብርሃን ለተጠናቀረው ዘገባ መስፍን አራጌ።
መስፍንን በእጅጉ አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ቻድ እናቀናለን። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ እንዳስታውቀው የሱዳኑ ጦርነት ቢያንስ ቁጥራቸው 400,000 የሚደርስ ህፃናትን ከመኖሪያቸው ሲያፈናቅል በ10,000 የሚቆጠሩ ደግሞ ወደ ጎረቤት ሀገሮች ለስደት እንዲዳረጉ አድርጓል። ለስደት የተዳረጉ እነኚህ ህጻናት ከትምህርት ገበታቸው መነጠላቸውን ያመለከቱት የረድኤት ድርጅቱ ተወካዮች አክለውም በትምህርት ገበታቸው ሊያቆያቸው የሚችል እድል በሌለበት ህጻናቱ ለህገ ወጥ ብዝበዛ፣ ያለ እድሜ ጋብቻና ወታደርነት ምልመላ እየተጋለጡ መሆኑን ጠቁመዋል። ሄንሪ ዊልኪንስ ከሱዳን ድንበር አቅራቢያ ከምትገኘው የቻዷ ቦሮታ ያሰናዳውን ዘገባ አሉላ ከበደ ያስደምጠናል።
በሱዳን የሚካሄደውን ጦርነት በመሸሽ በ10,000 የሚቆጠሩ ሰዎች የቻድን ድንበር አቋርጠው ሲገቡ የተባበሩት መንግስታት ድርጅትና ሌሎች የእርዳታ ቡድኖች የሚሰጡት አብዛኛው እርዳታ በውሃ፣ ምግብና ሌሎች ለስደተኞች መሰረታዊ አገልግሎቶች የሚውሉ ድጋፎች ላይ ያተኮረ ነው። ይሁንና የ18 ዓመቱን ታዳጊ ወጣት አብደልናስር መሐሙትን የመሳሰሉ ስደተኞች ግን በብዙ መንገድ ወሳኝ ነው የሚሉትን የመማር ዕድል የማግኘት ፍላጎት ትልቅ ስፍራ አለው። ሚያዝያ 7 2015 ዓ.ም የጀመረው የሱዳን የእርስ በርስ ጦርነት በትውልድ ከተማው ምዕራብ ዳርፉር ውስጥም በማኅበረሰቦች መካከል ግጭት ቀስቅሷል። ይህንንም ተከትሎ ከወላጆቹ ተነጥሎ ወደ ቻድ ለመሰደድ ተገደደ።
እናቴና አባቴ የእርስ በርስ ጦርነት ከመጀመሩ በፊት ነበር ሕክምና ፍለጋ ወደ ካርቱም ያቀኑት። ሆኖም በግጭቱ ሳቢያ አካባቢውን ለቀው መውጣት ባለመቻላቸው ከኔ ጋር ሊመጡ አልቻሉም። አሁን እኔና እህት ወንድሞቼ ብቻ ነን ወዲህ መምጣት የቻልነው።
ለሳምንታት ስለወላጆቹ ደህንነት የሰማው ነገር ያለመኖሩን የሚናገረው ማህሙድ በህይወት ይኑሩ ወይም ይሙቱ የሚያውቀው ነገር ያለመኖሩንም አመልክቷል። አሁን በአንዲት ትንሽ ጊዜያዊ መጠለያ ውስጥ ከወንድሞቹና እህቶቹ ጋር የሚኖረው ማህሙድ ወደ ሱዳን ዩኒቨርሲቲ የሚያስገባውን ፈተና መውሰድ የሚችልበት መንገድ እንደሌለ ይናገራል። ከምዕራብ ዳርፉር ወደ ቻድ የተሰደዱት መምህር ማሊክ ሙሐመድ በበኩላቸው ቀደም ሲል ያስተምሯቸው የነበሩ ህጻናት አሁን ለመኖር እየተገደዱበት ስላለው እርዛት የተጫነው ሁኔታ በቁጭት ይናገራሉ።
ለግን ባድ መሄነ ጂና ለጂና አልቢያ ብኩን ማሞጁ
ከተለያዩ ትምህርት ቤቶች የመጡት ሁሉም ተማሪዎችና መምህራን አሁን እዚህ ይገኛሉ። እዚህ ደግሞ የትምህርት ሂደቱን ለመቀጠል የሚያስችል አመቺ ሁኔታ የለም። በመሆኑም ብርቱ ፈተና ነው የገጠመን። በተለይም ለረጅም ጊዜ እዚህ ለመቆየት የምንገደድ ከሆነም ምንም አይነት የትምህርት ሂደት ማካሄድ የማይቻል በመሆኑ ለዘለቄታው በህብረተሰቡ ላይ ከፍተኛ ችግር ይፈጥራል።
መሐመድ እንደሚሉት መምህራኑ ቻድ የሚገኙ ሱዳናውያን ታዳጊዎች ወደ ከፍተኛ ትምህርት የሚያስገባውን የአገራቸውን ፈተና መውሰድ የሚችሉበትን መንገድ ለመቀየስ እየሞከሩ ይገኛሉ። ይሁንና የእርስ በርስ ጦርነቱ ከጀመረበት ጊዜ አንስቶ የካርቱም መንግስት ስራውን በማቆሙ ይህን ማቀናጀት ግን የሚቻል አይመስልም። Education cannot wait. በእንግሊዘኛው ምህጻረ ቃል ECW የተባበሩት መንግስታት ድርጅት ለዚህን መሰሉ ጊዜ ያደረጀው የትምህርት ተራድኦ ፕሮግራም ነው። ያስሚን ሻሪፍ የድርጅቱ ዳይሬክተር ናቸው። በያዝነው ወር መጀመሪያ ላይ ቻድን በጎበኙበት ወቅት በዚያች ሀገር ለትምህርት ማስኬጃ የሚውል የ3 ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። እንደ ምግብና ውሃ የመሳሰሉ መሰረታዊ ፍላጎቶች በጣም ከፍተኛ በሆኑበት ለትምህርት ትኩረት መስጠት ለምን እንዳስፈለገም ተጠይቀው ነበር።
Empower them to raise up of the ashes of their
ከዚያ ብርቱ ስቃይ ካስከተለውና ክፉኛ ከወደቁበት ይነሱ ዘንድ አግዛቸው ብርታትም ሆናቸው። በውሃና በምግብ ብቻ ብርታት አይገኝም። እርግጥ እነዚህ አስፈላጊ ነገሮች ናቸው። ይሁን እንጂ ያ ብቻውን ሊያበረታታና ጾታን መሰረት ካደረጉ ጥቃቶችና ጾታዊ በደሎች እንዲሁም የታጠቁ ቡድኖችን ከመቀላቀል ዝንባሌና ለመጪው ጊዜ ተስፋ ማጣትን ከመሳሰሉት ሊገጥሟቸው ከሚችሉ ፈተናዎች ሁሉ ሊከላከላቸው አይችልም።
የሱዳኑ ጦርነት በልጆች ህይወት ላይ የሚያሳድረው ተጽዕኖ በትምህርት ጉዳይ ላይ ብቻ የተገደበ አይደለም። የመንግስታቱ ድርጅት ባለፈው ግንቦት 4 2015 ዓ.ም ምረት ይፋ እንዳደረገው በህፃናት ላይ የተመጣጠነ ምግብ እጥረት የሚያስከትለውን ጉዳት ለማከም ከሚያገለግሉ አልሚ ምግቦች 60% የሚያመርተው የሱዳን ፋብሪካ በውጊያው ወድሟል።
All of this increases the risk of
ይህ ሁሉም ተደማምሮ ለህፃናቱ በጊዜ መድረስ ያለመቻልን እድል ከፍ ያደርጋል። ለህፃናቱ በጊዜ መድረስ ካልቻልንም ለህልፈት የመዳረግ እጣቸው በተመሳሳይ በእጅጉ ይጨምራል።
ማህሙድ በበኩሉ እንዲህ ይላል።
ጦርነቱ በእቅዶቼ ላይ ትልቅ ተጽዕኖ አሳድሯል። ከልጅነት ዕድሜ አንስቶ አልመው የነበረው ሁሉ እውን ሊሆን አይችልም።
በአስር ሺዎች የሚቆጠሩ ሱዳናውያን ህፃናትም ተመሳሳይ እጣ ፈንታ ይጠብቃቸዋል።
አድማጮቻችን፣ ለምሽቱ ያዝነው የመጨረሻ ዘገባ ደግሞ ኢትዮጵያውያን በአሜሪካ ነው። የዛሬ ኢትዮጵያውያን በአሜሪካ እንግዳችን ገሊላ ጌታነት ትባላለች። የክንፈ ልጅ የተሰኘ በውጭ ሀገራት የሚኖሩ ወላጆች ተግዳሮቶቻቸውን፣ ስኬቶቻቸውን የሚያጋሩበት የኢንተርኔት ላይ አገልግሎት ፈጥራለች። ባለፉት 4 ዓመታት ውስጥም ከ900 በላይ ወላጆች አባል ሆነው አገልግሎት እያገኙ መሆናቸውንም ገልጻለች። ስመኝሽ የቆየ ከገሊላ ጋር ያደረገችው ቆይታ በመቀጠል ይቀርባል።
ስሜ ገሊላ ጌታነው ይባላል። የዲሲ መንግስት የከንቲባ የአፍሪካኖች ጉዳይ ጽህፈት ቤት ዳይሬክተር ኦፍ ኦፐሬሽን ሶኛ ነው የምሰራው እዛ። እና ገሊላ የክንፈ ልጅ በኦንላይን ላይ ያለ ኦርጋናይዜሽን ያቋቋምኩት ነው። ከስሙ ብንጀምር ገሊላ የክንፈ ልጅ ማለት ስሜ ገሊላ ነው። እና ያባቴ ስም ክንፈ ነው። ያንን እንትን በመያዝ ነው ገሊላ ክንፈ ልጅ የሚል ስሙን ያወጣሁት።
ከስሙ ልነሳ እንዳልሽው አሁን የክንፈ ልጅ ነው የሚል በሚል ስም ነው ያወጣሽት። የክንፈ ልጅ ለምን አልሽው?
ከራሴ ጋር አንድ የሚቀር ማንነቴን የሚገልጽ ነገር ነበር የፈለግኩት። ይሄ ደረገጽ ሁሉንም ሰው የሚረዳ ቢሆንም ማን ነው ምንድን ነው የሚሰራው ብዬ ሳስብ ገሊላ የክንፈ ልጅ እኔ ነኝ። እና ይሄ በተለያዩ ሶሻል ሚዲያዎችም የምጠቀመው ስሜ ነው። ለረዥም ጊዜያት እሱ ነው የምጠቀመው። እና ይሄ በጣም እኔን የሚገልጽ እና ማንነቴን የሚገልጽ ነገር ለረዥም ጊዜም ደግሞ እኔም ባልኖር የሚቆይ ነገር አድርጌ ስላሰብኩት ለዛ ነው ገሊላ የክንፈ ልጅ ብዬ የወሰንኩት።
መቼ ነው የጀመርሽው?
በፈረንጆች አቆጣጠር 2019 የመጀመሪያ ልጄን እርጉዝ በሆንኩኝ ጊዜ ነበር የጀመርኩት።
ከኢትዮጵያ ውጭ ማሳደግ ልጆችን ብለን ስናነሳ አንድ ከራስሽ ነው የሚነሳው እና ባለትዳር ነሽ፣ የልጆች እናት ነሽ። እስቲ ከአንቺ መጀመሪያ ከአንቺ ያንቺን ህይወት ተሞክሮ ኔ
እኔ ከኢትዮጵያ ከወጣሁኝ በጣም ረዥም ጊዜ ሆኖኛል። በ13 ዓመቴ ነው መጀመሪያ ከኢትዮጵያ የወጣሁት እና በደቡብ አፍሪካ ለረዥም ጊዜ ኖሬ ከካናዳ ወደዚያ አሜሪካን ሀገር መጥቼ አሁን ወደ 15 ዓመት ሆኖኛል በኒውዮርክ እና በዲሲ መካከል ስኖር ማለት ነው። እና በዛን ጊዜ የእናቴንም የአባቴንም በተለይ ከኢትዮጵያ ውጭ ሆነ ያደረጉትን አስተዋጽኦ የነበረባቸውን ድክመት ያደረጉትን ሁሉ ነገር በማየት አሁን ደግሞ እኔ ወደ እናትነት መንገድ ስጀምር በጣም እንዲህ አይነት አስፈላጊ ነገር አለ። በተለይ ደግሞ እዚህ አካባቢ እንደ አዲስ አበባ እንደ ኢትዮጵያ እርዳታ የለም፣ ጎረቤት የለም።
በእናት በአባትሽ የማይተሸዋል በራስሽ የሚያየሽው ነው። እና በውጭ ልጆችን ማሳደግ ምንድን ነው ተግዳሮቶቹ? ምንድን ናቸው ችግሮቹ?
የመጀመሪያ ነገር ጊዜ ያው እኛው ነን እናትም አባትም ሆነን አሳደግም ሆነን ቤት ውስጥ የምንሰራው እኛው ነን እና አክስት፣ ቤተሰብ፣ ጎረቤት የለም በዚህ ጊዜ። ስለዚህ ጊዜን አብቃቅቶ አብሮ የመስራትን አብሮ ተጋግዞ የመስራትን ልጅ ማሳደግ በጣም እየከበደ ይሄዳል በውጭ ሀገር ልጅ ስናሳደግ። ሁለተኛው ነገር ደግሞ ብዙዎቻችን ጥያቄ አንጠይቅም። በተለይ ሐኪም ቤት በምንሄድበት ጊዜ ዶክተር ያለንን በቃ ይሄን ነው እንደ እርጉዝ ወይም እንደ አዲስ እናት ይሄን ነው ማድረግ ያለባቸው ይሄንን አድርጎ በምንባልበት ጊዜ መነጋገር መጠያየቅ የለም። በቃ ዶክተር ብሏል እና ይህንን ማድረግ አለብን አረጋለሁ ነው። እና እኔ መጀመሪያ እርጉዝ በሆንኩ ጊዜ እሰማለሁ ዶክተሮችን የሚሉት፣ ግን ብዙም ሰውም እጠይቃለሁ፣ አናገራለሁ። በተለይ ደግሞ በእኔ እድሜ ያሉ ሴቶችን፣ ኢሚግራንት የሆኑ ሴቶችን በጣም በጣም አስፈላጊ ነገር ነው እርስ በርስ መነጋገር። ለምን እዚህ ሀገር የተማሩት እና እንደ ምርመራ የሚጠቀሙት እንደኛ አይነት ሰዎችን ላይሆን ይችላል። እንደ ኢሚግራንት ሆነን ሌላ አይነት ችግሮች፣ ሌላ አይነት ሰውነታችን ሁሉ የተለያየ ነገር አለ። ኤክስፔሪንሳችንን በጣም የተለያየ ነው እና እሱ ኢምፓክት አረገ። ብዙ ጓደኞች አሉ፣ ኦ ስለ ልጄ ይሄ ያለ ግን ማንን ላውራ? እና እኔ ሆንኩኝ በመሀል ሰውን ማገናኘው። ያኔ ነው ያሰብኩት፣ እኔ ቁጭ የዚህ ሰውን ከማገናኝ ለምን ይሄንን ነገር ከፍቼ ሁሉም ሰው አንድ ላይ መጥቶ ሁሉም እናቶችም አባቶችም አንድ ላይ መጥተው ኢንፎርሜሽናቸውን እየተለዋወጡ መረዳዳት ይችላሉ በማለት።
ምን አይነት አገልግሎት ነው በድረገጹ ላይ የሚገኘው? ምን አይነት ድረገጽ ነው? እስኪ ድረገጹን ግለጹልን።
ድረገጹ ላይ ሪሶርሶች አሉ። የተለያዩ የሐኪሞች ሊስት ቢያስፈልግ እነሱን በቀጥታ ሄዶ እና ይሄ ልስት ደግሞ ተከማችቶ የተቀመጠው ከሌላ ከብዙ እናቶች ቤተሰቦች ጋር ከመነጋገር አንዳንዶች ያሉ ዶክተሮች ለ18-19 ዓመት ያሉ ልጆች አሁን የምናውቃቸው ኢትዮጵያኖችን ያከሙ ናቸው። እና አሁን ሁለተኛው ደግሞ የተለያዩ አይነት ኒውስፔፐሮች ሲወጡ አርቲክሎች በሚወጡበት ጊዜ ስለ ምንም አይነት ስለ ልጅ አስተዳደግም ይሆን ስለ ሕክምናም ይሆን በተለያዩ አይነት ሪሰርቾች በሚወጡ ጊዜ እነሱንም እዛ ላይ እናወጣለን ማለት ነው። ሶስተኛው ደግሞ የተለያዩ አይነት ምሁራኖችን ኤክስፐርቶችን በአንድ ላይ በማድረግ የተለያዩ ኢቨንቶችን እናዘጋጃለን እና በዛ ላይ መተው አሁን አንዴ ያዘጋጀ ነው ኤርሊ ስቴጅስ የሚሉት ፕሮግራም አለ እዚህ ዲሲ ውስጥ ማለት ነው። እና እሱ ህጻናቶች ኦቲስቲክ ለሆኑ ህጻናቶች ከሁለት ዓመት ጀምሮ ትምህርት ቤት ገብተው መማር ይችላሉ በነፃ። የአምስት ዓመት መሆን መጠበቅ የለባቸውም። እሱም ግን በጣም ብዙ ሰው አያውቀው። ስለዚህ እሱ ላይ የሚሰሩ ኤክስፐርቶችን በማቅረብ በዙምም ሆነ በተለያዩ ፕላትፎርሞች ላይ እንደዛ አይነት ውይይት እናደርጋለን። እናቶችን በዛን እንደዛ አይነት ልጆች ኦቲስቲክ የሆኑ ልጆች ግን ይሄንን ፕሮግራም ተጠቅመው ልጆቻቸው ምን አይነት ለውጥ እንዳያሳዩ።
አድማጮቻችንና ተመልካቾቻችን ቀደም ብለን ያየነው ቃለ ምልልስ ሙሉ ክፍሉ በዌብሳይታችን ላይ ስለሚጋራ በዚያ እንድታገኙት እንጋብዛለን። ለምሽቱ የያዝነው ይሄ ነበረ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ በምስልና በድምፅ ቅንብሩ አብራን ቆይታለች። ጽዮን ግርማ ዋና አዘጋጃችን ናት። ከመላ የስቱዲዮ ባለሙያዎችና ባልደረቦቼ ጋር እሰናበታችኋለሁ። መልካም ምሽት ይሁንላችሁ።